casaba.
ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የምሽት ቆይታችን የሚጀምረው እውቁ የሙዚቃ ሰው ማዲንጎ አፈወርቅን በሚዘክረው መሰናዶ ነው። ሶስት የሙዚቃ አልበሞችንና አይረሴ በርካታ የመድረክ ላይ ብቃቶችን ያከታትሉ የብዙሃንን ቀልብ መግዛት የቻለው ድምፃዊው ከሰሞኑ በ44 ዓመቱ ነበረ በድንገት ከዚህ ዓለም በሞት የተለየው። የቀብር ሥነ ሥርዓቱን እንዲሁም ድምፃዊውን ለመዘከር የተሰናደውን ልዩ ዝግጅት የታደመው እስክንድር ፍሬው ቀጣዩን አሰናድቷል።
በ1990ዎቹ መጀመሪያ ወደ ውቀና ማማ ይወጣ በላቀ ተሰጥኦም ሁሉንም አይነት የሙዚቃ ቅኝቶች የሚጫወት ድምጻዊ ሲሉ ነው የዘርፉ ባለሙያዎች ማዲንጎን የሚገልጹት። በተለይ በበርካታ የሙዚቃ አፍቃሪያን ልብ ውስጥ የገባውም በ1991 ዓመተ ምህረት ሲያም ያጣሁላት የሚለውን አልበሙን እንዳሳተመ ነው።
ሲያም ያጣሁላት ታይ ሲያም ያጣሁላት ሲያም ያጣሁላት
በ1997 ዓመተ ምህረት ያሳተመው አይደረግም አልበም በኋላም በ2007 ላድናቂዎቹ ጆሮ ያደረሰው ሰወድላት አልበም ደግሞ የድምጻዊውን ተሰጥኦ ይበልጥ ያሳዩ ደረጃውን ያመለከቱ መሆናቸውን በዛሬው የቀብር ስነ ስርዓት ላይ የተገኙ ባለሙያዎች አብራርተዋል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል ከተካሄደው የቀብር ስነ ስርዓት ቀደም ብሎ በወዳጅነት አደባባይ በተዘጋጀ የሽኝት መርሃ ግብር ላይ የተናገረው የሙዚቃ ባለሙያ ሰርጸ ፍሬ ስብሐት የማዲንጎን የሙዚቃ ስራዎች በመገምገም ተሰጥኦውን ካብራሩት አንዱ ነው።
የማዲንጎን ድምጽ ልክ በዛን ሰዓት እንደሰማሁት እኔ ሁለት ሰዎች ተደባልቀው በጣም ይሰሙኝ ነበር። የኤፍሬም ታምሩ ነዛሪ ቫይብሬሽናል ድምጽ በጣም ከፍታ ባለውና ጉልበታም በሆነ የኤልያስ ተባባል ያዘፋፈን ስልት ሁለቱ ሚክስ አድርገው ይሰሙኝ ነበር። ይሄን ያዘፋፈን ስልት ከመጀመሪያ ተቃኝቶበት እንደወጣ በጣም ያስታውቃል። በጣም ፖፑላር የሆኑትን ወይም ደግሞ ህዝብ ቶሎ ያዳምጣቸዋል ተብሎ የሚገመቱትንና ለዜማ አደራረስም ደግሞ ቀለል ለሚሉትን የቅኝት አይነቶች መርጦ የመጫወት ነገር በጣም የተዘወተረ ነው። ብዙም ስታይል የሚሰራባቸው በእነዛ ቅኝቶች ነው። ማዲንጎ ከነዚህ ወጣ ያሉትና የማይደፈሩትን በተለይ ደግሞ ለድምጻውያን አርቲኩሌሽንም ትንሽ ከበድ የሚሉትን ከትዝታና ከትዝታ ሻገር ያሉ ቅኝቶችን በመጫወት በጣም የተሳካለት እንደሆነ የሙያ ባልደረቦቹ የሙዚቃ ሰዎች በሙሉ የሚስማሙበት ይመስለኛል።
ላንቺ ብላኝ እንጂ አልላተመች ላንቺ ይብላኝ እንጂ
ጎንደር አዘዞ የተወለደው በደቡብ ጎንደሯ ደብረታቦር ከተማ ያደገው የማዲንጎ ተሰጥኦ ትኩረት የሳበው ገና በልጅነቱ መሆኑ በህይወት ታሪኩ ተጠቅሷል። በዚህ የህይወት ታሪክ እንደተገለጸው በ9 ዓመቱ ማይክሮፎን ጨብጧል። እውቅና ያገኘውም ገና በለጋነት ባወጣው የመጀመሪያ አልበም ነው። ከዚያን ጊዜ ጀምሮ ዘመን ተሻጋሪ የሆኑ ተከታታይ ስራዎችን ማበረከቱን በአጭር ጊዜ ውስጥም ብዙ ስራዎችን መስራቱን ባለሙያዎቹ ተናግረዋል። የኢትዮጵያ የሙዚቃ ዘርፎች ማህበራት ህብረት ፕሬዝዳንትና አንጋፋ የሙዚቃ ባለሙያ ዳዊት ይፍሩም ይሄንኑ ለአሜሪካ ድምጽ አብራርቷል።
አንዳንዶቹ 40 አመት ዘፍነው አንድም የረባ ሙዚቃ ሳይኖራቸው ከዚህ ዓለም የተለዩ አሉ። አንዳንዱ ደግሞ አንድ ሙዚቃ ሰርተው ደግሞ በህይወታቸው በዛ ስማቸው ተጠርቶ በህይወትም ያሉ ያለፉም አሉ። ስለዚህ ሁሉ ጊዜ እንግዲህ እዚህ ሙያ ውስጥ ያለው ማቅረብ ነው። ያለውን ለሙያት ለህዝብ ታቀርባለህ። ህዝብ ይወደዋል ወይንም አይወደውም። የማዲንጎ አፈወርቅ ስራዎች ግን ከመጀመሪያው አንስቶ እየተወደደ የመጣ ነው። ልክ እንደ ወይን እንግዲህ እየበሰለ የመጣ ስራ ነው ያለው።
ባስከሬን ሽኝት ስነ ስርዓቱ ላይ የተገኘ ከጎንደር የመጣ ወጣት ደግሞ ለማዲንጎ ያለውን አድናቆት የገለጸው በግጥም ነው።
ልጅነቱን ሰጥቶ አድርጓት እናቱ ሙዚቃ ነበረች መጠለያ ቤቱ ሙዚቃ ማንሽሽ በንጉርጉሮ ውበት አስተማሚ ሸደ ቀረ በወጣበት አንቺም ጥቁር ለብሰሽ አዬ በይበጭሆት
ማዲንጎ አፈወርቅ ባለትዳርና ያንዲት ሴት ልጅ አባት እንደነበር በህይወት ታሪኩ ላይ ተመልክቷል። በሰነ ስርዓቱ ላይ የተናገረችው የ17 አመቷ ሴት ልጅ ዲቦራ ማዲንጎ እንደ አባት የነበረው ሚና ተክሳለች።
ነጻ የሆነ ጥክ ሰው ነበር እንደ አባባዬ ደግሞ ልዩ አፍቃሪ እና ትሁት አባቴ ነበር። ስለዚህ ሳስብ ሀዘን አይሰማኝም ደስታ ነው የሚሰማኝ። የሚፈልገውን ሁሉ አማልቶለታልና እግዚአብሔር ይመስገን ነፍሱንም ይማረው።
ማዲንጎ በተወለደ በ44 አመቱ ባለፈው መስከረም 17 ቀን ከዚህ ዓለም በሞት የተለየው ለህክምና አገልግሎት መኪናውን ራሱ ያሽከረከረ ወደ ክሊኒክ ሄደ በኋላ መሆኑን የሙያ አጋሮቹ ተናግረዋል። ህይወቱ ከመአለፉ በፊት አዲስ አልበም ለማሳተም ዜማና ግጥም አጠናቆ እንደነበርም በህይወት ታሪኩ ላይ ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና መዝናኛ ከአሜሪካ ድምፅ እያዳመጣችሁት ያለው መሰናዶ ነው። አብራችሁን ስላላችሁ ደስ ብሎናል። ወደ ቀጣዩ መሰናዶ እንሻገር። ጀንከርስ ኢትዮጵያ ውስጥ የንባብ ባህል እንዲስፋፋ ጥረት ያደረጉ አሜሪካዊት ናቸው። ከ40 በላይ የህፃናት መጽሐፍትን ለአንባቢያን ያቀረቡት ጂንን የህይወት መንገድ በጥቂቱ ቃኝተን እንመለሳለን። የዓለም ጦርነት አሰቃቂ ትዕይንቶች ስለ ዓለም ያላቸውን እይታ ከለወጡባቸው የወቅቱ የአሜሪካ ወጣቶች መካከል አንዱ ሃሮልድ ከርዝ ናቸው። ከወንድሞቻቸው ጋር በጦር አውሮፕላን አብራሪነት በአውሮፓ የቆዩት ሃሮልድ ወደ ሀገራቸው ዩናይትድ ስቴትስ ከተመለሱ በኋላ ለዓለም መልካም የሚያበረክቱበት አፍታ ሲጠብቁ የቆዩ ይመስላሉ። ለዚያ ነው በወቅቱ የኢትዮጵያ ንጉሥ የነበሩትን ቀዳማዊ ኃይለ ሥላሴን ጥሪ ተቀብለው አስተማሪዎችን ወደምትሻው ኢትዮጵያ ከባለቤታቸው ፓውሊን ከርዝና ልጆቻቸው ጋር ጠቅልለው ያቀኑት። ከቤተሰቡ አባላት መካከል የሁለት ዓመቷ ጄን ከርዝ ትገኝበታለች።
So even though I was born in the United States, I don't have any memories of anything other than Ethiopia when I was a little girl. And we would come
United States ውስጥ ብወለድም ከኢትዮጵያ የተነጠለ ትዝታ ግን የለኝም። ህፃን ያለው በየአምስት አመቱ አሜሪካን እንጎበኝ ነበር። በሰባት አመቴ ወደ ቦይሲ አይዶዋ መጥቼ ነበር። አሜሪካውያን የትምርት ቤት ኩዮቼ ጋር ተመሳሳይ ትውስታ ስላልነበረኝ በግራ መጋባት የታጀበ ቆይታ አሳለፍኩ። ስለ ኢትዮጵያ የቀደመው እውቀት ስላልነበራቸው እንዴት ጥሩ ጥያቄ መጠየቅ እንዳለባቸው እንኳን አያውቁም። ከኢትዮጵያ ወደ አሜሪካ የሚመጡ ሰዎች እንደሚገጥማቸው ሁሉ እኔም በኔና በነሱ መካከል ያለው ክፍተት ተሰማኝ። የልጅነት ህይወቴ እንዲያ ነበር።
የያኔዋ ህፃን የዛሬዋ የ69 ዓመት ደራሲና መምህርት የትምህርትን ጠቃሚነት ለመረዳት ስትኖርበት የነበረውን ስፍራ ሁነቶች ማጤናቸው እንደረዳቸው ይናገራሉ።
I was aware from the time I was a little girl how important education was because the school
እናታችን ነበረች እኔን እህትና ወንድሞችን የእንግሊዘኛ ንባብ ያስለመደችን። ይሁንና ከልጅነቴ ጀምሬ ትምህርት ምን ያክል ጠቃሚ እንደሆነ አውቅ ነበር። ባደኩባት የደቡብ ምዕራባ ማጂ ከተማ እድሉን ያገኙ ያካባቢው ልጆች የሚማሩበት አንድ ብቻ ትምህርት ቤት እንደነበር አስታውሳለሁ። ህፃናቱ ወደ ትምህርት ቤት ለመሄድ በመቻላቸው ምን ያክል ደስተኛ እንደነበሩ፣ ምን ያክል የመማር ፍላጎት እንደነበራቸው ተመልክቻለሁ። በአብዛኛው ወደ ትምህርት ቤቱ የሚሄዱት ወንዶች ልጆች ብቻ ነበሩ። በዚያን ወቅት ወላጆች በአብዛኛው ሴት ልጆችን ወደ ትምህርት አይልኩም ነበር። ወደ ትምህርት ቤት ለመሄድ ለማንበብ የቻልኩ እድለኛ ሴት ልጅ መሆኔ በወቅቱ ገብቶኛል።
ያኔዋ ኢትዮጵያና ጄን ለብዙ ዓመታት የተለያዩት እድሜዋ ለከፍተኛ ትምህርት ደርሶ ወደ ዩናይትድ ስቴትስ ዳግም ካቀናሽ በኋላ ነበረ። ኢትዮጵያ ትዝታ ግን ከወጣቷ ጄን እንዲሁ በቀላሉ የሚጠፋ አልነበረም። ጭራሹኑ ብርቅ ትዝታዎቿ የጻፊነት ተሰጥኦዋን ቀስቅሰውት በርከት ያሉ መጻሕፍትን እንድትጽፍ እንድትደርስ መነሻ ሆኗት። ምን መጻሕፍት ብቻ ዳግም ወደ ኢትዮጵያ መመለሻ ምክንያት እንጂ።
Many years later, I've actually published 40 children's books. Many years later, when I was publishing some stories that can...
ከአመታት በኋላ በኢትዮጵያ ውስጥ ካሳለፍኩት ልጅነቴ ጋር የተያዙ 40 የህፃናት መጽሐፍትን ጻፍኩ። በአዲስ አበባ ውስጥ በሚገኙ 3 ዓለም አቀፍ ትምህርት ቤቶች ንግግር እንዳደርግ መጋበዜ ከ20 አመታት በኋላ ወደ ኢትዮጵያ ለመመለስ እድሉን ፈጠረልኝ። ታላቅ ወንድሜና እህቴ በደርግ የመጨረሻ አመታት ወደ ኢትዮጵያ ተመልሰው በአዲስ አበባ በሚገኝ የሴቶች ትምህርት ቤት መምህራን ሆኑ። በኔ በኩል ወትሮውንም ከኢትዮጵያ ጋር ቁርኝት አለኝ። ይሁንና እስከ ጎርጎሳውያኑ 1997 ድረስ ለመመለስ አልቻልኩም ነበር። ከተመለስኩ በኋላ መልካም እድሎች እንዳሉ ተመለከትኩ። በርካታ ሴቶችና ወንድ ተማሪዎችን ወደ ትምህርት ቤት ለመላክ ግፊት እንዳለ አየሁ። በርካታ ትምህርት ቤቶች ግን ምንም የህፃናት መጽሐፍ የላቸውም። ይህ ነበር እንደ ጸሐፊ ኢትዮጵያን ማንበብና መጻፍ እንደሚወድ ሰው ይነሳኝ። አንተ ጻፍከው ሌላውም የከተበው እንዲነበብ እድል ትፈልጋለህ። እኛ ጸሐፊዎች በመጻፍት ፍቅር የወደቀን ሰዎች ነን። ይህ ነበር ዋንኛ የንሸጣ ምንጭ ሆነኝ። ምን እንደሚደረግ በወቅቱ አላውቅም ነበር። ይሁንና እነዚህ ትምህርት ቤቶች መጻፍት እንዲያገኙ እንደሚገባ አመንኩ። ካለ ንባብ ትምህርት ሊኖር አይችልም።
Had to have books that really you don't have education without being able to read.
የዛሬ 24 ዓመት ገደማ በአጋር መስራችነት የተሳተፉበት ኢትዮጵያ ሪድስ ኢትዮጵያ ውስጥ በርካታ መጻሕፍት ቤቶችን በማዋቀር ረገድ መልካም ስም ገንብተዋል። በብዙ ሺዎች የሚቆጠሩ መጻሕፍትን ለሕፃናትና ቤተሰቦቻቸው ማዳርሰዋል። ንባብና የሕፃናት መጻሕፍትን በተመለከተ ኢትዮጵያ ውስጥ ያለው ሁኔታ ግን የልባቸውን ያደረሰው አይመስልም። ለደራሲዋ ጄን ከርዝ
After I left the board of directors, Ethiopia Reads began
ከኢትዮጵያ ሪድስ የቦርድ አስፈጻሚነት ከለቀቅኩ በኋላ የንባቡ ጉባኤዎችን በአዲስ አበባ መደገፍ ጀመርኩ። በእነዚህ ስፍራዎች በእንግድነት መጋበዜ የንባብ ትምህርቶች የፈጠሩትን ውጤትና ትምህርት ቤቶች በምን ደረጃ ላይ እንዳሉ ለመመዘን የቻሉ ከትምህርት ሚኒስቴርና ከሌሎች ትልልቅ ተቋማት ተወካዮችን ለማግኘት በእጅጉ ጠቅሞኛል። በዚህ ሂደት የንባብ ባህል ኢትዮጵያ ውስጥ በፍጥነት እያደገ አለመሆኑን አውቃለሁ። በኔ ግምት ይሄ በአብዛኛው የተፈጠረው ህፃናት የሚያነቧቸው መጽሐፍት ባለመኖራቸው ነው። አንድ ሰው የሚያነባው እስከሌለ ድረስ ጥሩ አንባቢ ሊሆን አይችልም። ዛሬ ላይ ኢትዮጵያ ሪድስን የመሳሰሉ መጽሐፍት ቤቶች እየተስፋፉ ይገኛሉ። ቤተሰብን ማስተማር የመሰሉ መርሃ ግብሮችን ለመዘርጋት ላይ ማተኩረዋል። እኔ ግን ሁላችንም መጽሐፍት ሊኖሩን ይገባል እላለሁ። ለማንበብ የሚያጓጉ መጽሐፍት ከሌሉን ልጆች እንዴት ታታሪነትን በሚጠይቀው የማንበብ ክህሎት እንዲገፉ እናበረታታቸዋለን?
ጂን ከርዝ ለአመታት ከሰሩበት ኢትዮጵያ ሪድስ ተቋም ቦርድ አስፈጻሚነት ከተለዩ በኋላ በሌላ ግብና ኃላፊነት ብቅ ብለዋል። የቅርብ ጊዜ ትኩረታቸው በኢትዮጵያ ቋንቋዎች የተዘጋጁ ባለቀለም አይነግቡ የሕፃናት መጻሕፍት እንዲበራከቱ በማገዝ ላይ ሆኗል።
New effort, which is with another non-profit called Open Hearts Big Dreams in Seattle, was to...
አዲሱ ጥረቴ Open Hearts Big Dreams ከተሰኘ መቀመጫውን ሲያትል ካደረገ ተቋም ጋር የተሳሰረ ነው። የተወሰኑ መጻሕፍትን ኢትዮጵያ በሚነገሩ ቋንቋዎች እናዘጋጃለን። ኢትዮጵያ ሪድስ አንዳንድ ለትርፍ ያልተቋቋመ ተቋም መጽሐፎቹን ወደ ኢትዮጵያ በመውሰድ ያሰራጫል። ለምሳሌ 45000 ያክል መጽሐፍትን በጦርነት ለተፈናቀሉ ቤተሰቦች አከፋፍሏል። ይህ ለኔ ትርጉም አለው፣ ምክንያቱም ኢትዮጵያ ውስጥ የሚሆነውን አሳዛኝ ነገር ስመለከት አቅም አልባነት ይሰማኛል። በእነዚህ መጽሐፍት በኩል ግን በጥቂቱም ቢሆን የመልካም ተስፋ አካል እንደሆንኩ አውቃለሁ።
ጀንከርዝ ትልቅ ስም የሚሰጠው ኢንተርናሽናል ቦርድ ኦን ቡክስ ፎር ያንግ ፒፕል ወይንም ዓለም አቀፉ ለወጣቶች የተጻፉ መጽሐፍት ቦርድ 25 ዓመታትን ለተሻገረ አስተዋጽኦአቸው የላቀ ንባብን አበረታች በሚለው መስክ የዚህ ዓመት አሸናፊ መሆናቸውን ይፋ አድርጓል።
You're beautiful, that's for sure. You'll never ever fade. You're lovely. But it's not for sure. I won't ever change. And though my love is great, and though my love is true, I'm like a bird. All these years, years, and it pains me so much to tell that you don't know me that way, yeah, yeah, yeah. And though my love is great, and though my love is true,
ጋቢና መዝናኛ ከአሜሪካ ድምጽ እየተደመጠ ነው። በመቀጠል ደግሞ ጸደዩ የኢትዮጵያ ዘመን ሲመጣ ከሚደረጉ ባህላዊ ክንውኖች መካከል አንዱን አስተዋውቃችኋለን። ጎበይና ሽኖ የጭጋጋማ ክረምት ወራት አልፎ የጸደዩ ወቅት ሲገባ የሚከናወን የልጃገረዶችና የወጣት ወንዶች ባህላዊ ጨዋታ ነው። ይህ ባህላዊ ጨዋታ በኦሮሚያ ክልል በተለያዩ አካባቢዎች የሚከናወን ነው። ወጣቶች ይህንን ጨዋታ የሚጫወቱት በየቤቱና በየጎዳናው በመሆን አንድ ላይ ተሰባስበው በመጨፈር ነው። በተጨማሪም የመተጫጫ መድረክ እንደሆነም ይነገርለታል። ይሄ ክንውን ፀሐይ ዳምጤ ስለ ባህሉ በመቀጠል ትነግረናለች።
በኦሮሚያ ክልል በተለያዩ አካባቢዎች እንዲህ የመስከረም ወር ስጠባ ጎቤና ሽኖ የጨዋታን በየጎዳናው በወጣት ወንዶችና ልጃገረዶች መመልከት የተለመደ ነው።
Yeah.
የጫውታው አላማ ክረምት አልፎ የጸደይ ወቅት መምጣቱን ማብሰሪያ ለወራት ተነፋፍቀው በስራ ተጠምደው ያሳለፉ ወጣቶች መስከረም ሲጠባ የምስራች የሚያበስሩበት ጫውታ መሆኑን ወጣቶች ይናገራሉ። ወጣት ብሩክ ግርማ ይህ እየተረሳ የመጣውን የጎበና ሽኖ የጫውታ ዳግም እንዲያንሰራራ ለማድረግ በአዲስ አበባና በዙሪያው አካባቢ በየአመቱ ወጣቶችን በማሰባሰብ ባህሉን እያስተዋወቀ ይገኛል። ወጣቱ የዚህን ጫውታ ታሪካዊ ዳራ ሲገልጽ
የኦሮሞ ማህበረሰብ ከተጠራቸው በገዳው ስርዓት ውስጥ ከተጠራቸው ሴቶች አንዱ ዘመንን የሚቀበልበት ስርዓት ነው። ይህ ዘመን መለወጫ ስርዓት ደግሞ በአብዛኛው ትኩረቱን የሚያደርገው ወጣቶች ላይ ጆሮና ቀሪዎች ላይ። የዚህ መነሻው ደግሞ የዘመን መለወጫ ማለት ዘመን የሚለወጥበት ጊዜ የሚለወጥበት አውድ ነው። በዚህ አውድ ውስጥ ተፈጥሮ ራሱን የሚቀይርበት ጊዜ ነው። ፍጡራን ደግሞ ተፈጥሮን የሚያመሰግኑበት ከክረምቱ ወደ በጋው የሚሸጋገርበት የተስፋ ጊዜ ስለሆነ ይህን የተስፋ ጊዜ ተስፈኛ በሆኑ ወጣቶች በየቤቱ እየዞሩ የዘመን መለወጥን የሚያበስሩበት ባህላዊ ጨዋታ ነው ማለት ነው።
ወጣት ሰላም መስፍን በየአመቱ በየአካባቢያቸው ከጓደኞቿ ጋር ተሰባስበው ሽኖዬን እንደምጫወቱ ገልጻለች።
እንቁጣጣሽ የሚሄደው ልጃገረድ ነው። እንቁጣጣሽ በየአመቱ አንዴ የሚመጣ ባህል ነው እና ልጃገረዶች ናቸው የሚሄዱት በብዛት። እና እንቁጣጣሽ ማለት ደስ ይላል። ሁላችንም ተሰብስበን በአመት አንዴ የምናሳልፍበት ነው። ዛሬ ደግሞ መዝጊያ ነው የምንጨፍረው። በአቅሜ ላይ ነው የምንጀምረው። መዝጊያ ነው። ከ15 ቀንም ሊሆን ይችላል፣ ግን እንደ ሰው ይለያያል። ግሩፕም በስራም በተለያየ ምክንያት ነው የሚሄደው። ሰው ጋር ስንሄድ ይዘን የምንሄደው በእጅ የሚያዛለ ቄጠማ እና ብርም ይሰጣል፣ ምግብም ይሰጣል፣ ዳቦ። በየቤቱ የተለያየ ነገር ነው በባህላቸው የሚገልጹልን።
እስቲ ስትሄዱ ስጨፍሩ ምን ብላችሁ የምትጨፍሩት?
ኖዬ አሺ ኖዬ ካሜ አመሰሎዬ ቤንኩኒ ቡቂፋና ቤንኩኒ ቡቂፋን ጉጉዳያ ሄዱሜ ቲቲኖ ጉዲፋን ሰያናያ ሰያና ዳዳርባ ፍቀራያና እንደዚህ እያለ ነው ምጫ።
ወጣት ፈልመታ ደረጀ ከቢሾፍቱ ከተማ በባህላዊ ጭፈራው ላይ ለመሳተፍ አዲስ አበባ ተገኝቷል።
ጎቤ ከነ የጋኩም አርጋሽተን ረጫላ ፍካንከበጁ ቄሮ ፍቀሬዳ ቄሮ ፍቀሬጁ ከንፉኔ ሎኪን ከንሜሩም ነዳ።
ጎቤን እንደምትመለከቱ በአብዛኛው የሚያከብሩት ወጣቶች ናቸው፣ ወንዶችም ሴቶችም። ቄሮና ቀሬ ናቸው የሚያከብሩት፣ ማለትም ያላገቡ ማለት ነው። ይህ ጨዋታ ክረምት አልፎ መስከረም ሲጠባ ነው የሚጀመረው። ይህ ባህል በማል እየጠፋ እየተረሳ ነበር። ነገር ግን አሁን ወጣቶች ተሰባስበን ባህሉን ለማስቀጠል ለማሳደግም እየሰራን ነን። በጣም ግሩም ባህል ነው። የተስፋ የአዲስ ዓመት የምስራች ማብሰሪያ ባህል ነው። በጣም ደስ ይላል።
ይህ የጸደይ ወቅት ስገባ በደስታ በተስፋ ለመቀበል የሚደረጉ የባህላዊ ጫዋታዎች እንዲሁም ክንዋኔዎች በሀገር አቀፍ ደረጃ ተሰባስበው ኢትዮጵያን መግለጽ ከሚችሉ ከማይዳሰሱ ቅርጾች መካከል አንዱ እንዲሆን መስራት ይገባል ሲል ወጣት ብሩክ ይናገራል።
ይናገርልን የሚችሉ እንደዚህ አይነት ሀብቶች እስካሉን ድረስ የሌሎች ወንድም ህዝቦችንም የዘመን መለወጫ ሴቶች ቀላቅለን በሀገር አቀፍ ደረጃ ዓለም ሊናገርልን የሚችል አንድ የዘመን መለወጫ ስርዓትን ማስቀመጥ ነው የዚህ ካርኒቫል ዋነኛና ትልቁ ዓላማ። ሌላው ይህ ካርኒቫል በሀገር አቀፍ ደረጃ ሲከበር አንዱ የቱሪስት መስህብ እንዲሆንና በዩኔስኮ እንዲመሰገብ ጥረት ማድረግ ነው። ሀገራችን ኢትዮጵያ ካሏት ባሎች ይህንን ገጸ በረከት ተጠቅማ በሀገር አቀፍ ደረጃ ይህንን ነገር ልንጠቀምበትና አንድ የቱሪስት መስህብ አድርገን በሀገር ደረጃ ልንጠቀም የሚገባንን ጥቅም መጠቀም ይኖርብናል። ከዚህ ውጪ ወጣቶች ባህልና ሴታቸውን መሰረት አድርገው የሚገናኙበት ሀገር አቀፍ መድረክ ያስፈልገናል። ይህ ማለት ፖለቲካን መሰረት ያላደረገ ባህልና ማንነት ብቻ መሰረት ያደረገ ኢትዮጵያውያን ወንድሞች የሚገናኙበት ኢትዮጵያውያን ወጣቶች የሚገናኙበት ትልቅ መድረክ እንዲሆን እንፈልጋለን። የትኛውም ብሔር ዘንድ ዘመን የሚለወጥበት የራሱ ሴትና ባህል አለ።
በዚህ ባህላዊ ጨዋታ ላይ ወጣቶች የወደፊት የትዳር አጋራቸውን የሚያጩበት መድረክ መሆኑንም ነው ወጣቶች የገለጹት። ይህ ባህላዊ ጨዋታ ከጳጉሜ እስከ መስከረም ወር መጨረሻ በወጣቶች የሚከናወን ነው። ከዚህ በፊት በኦሮሚያ ክልል ገጠራማ በሆኑ በሁሉም አካባቢዎች በስፋት ይካሄድ የነበረው አሁን ግን አዲስ አበባን ጨምሮ በሌሎች የክልል ከተሞችም እየታየ ይገኛል። ይህ የሚከናወነው ደግሞ ባህሉ እንዳይጠፋ በሚጥሩ ወጣቶች ነው። በመንግስት በኩል የኦሮሚያ ባህልና ቱሪዝም ቢሮ ይህ ባህል እንዳይጠፋ በየአመቱ እንዲከበር አስፈላጊውን ድጋፍ ያደርጋል ሲሉ የቢሮው ምክትል ኃላፊ አቶ ሁንዴ ከበደ ተናግረዋል። ባህል የአንድ ህዝብ መገለጫ ነው። እንደ ጎበና ሽኖዬ ያሉ የኦሮሞ ህዝብ ማንነት የሚገልጹ ባህላዊ ክንዋኔዎች በአለም ቅርስነት ቢመዘገቡ ጥሩ ይመስለናል ሲሉ ወጣቶች አስተያየታቸውን ሰጥተዋል። ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። የሳምንት ሰው ይበለን። ሰናይ ምሽት።